ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ አብራችሁን ካመሻችሁ ቀጣዮቹን ጉዳዮች ትሰማላችሁ።
አንድ ሰው በራሱን በቪዲዮ እየቀረጸ ወይም በፌስቡክ መልኩን እያሳየ ሰውን መሳደብ ወይም ሃይማኖት ተቋማትን መሳደብ በድፍረት እንደዛ ወጡ ሰው ከተናገረ ያ ሰው እኔ ጭንቅላቱ ላይ ትንሽ ችግር አለ ብዬ ነው ማለት።
በአንድ በኩል የሰዎችን ህይወት ወደ መልካም እየቀየረ ያለው የማህበራዊ ሚዲያ፣ በሌላ በኩል ደግሞ ለአውዳሚ ተግባራት ሲውልም ይታያል። ዛሬ ምሽት የችግሩን ምንጭና መላዎቹን በተመለከተ ዘለግ ያለ ልዩ ዘገባ ይኖረናል። በምሽቱ ወደ ምዕራብ አፍሪካዊቷ ሀገር ካሜሮንም አቅንተን የህፃናትን ህይወት በመታደግ ላይ ያለ ግኝትም እናስተዋውቃችኋለን። እኔና ሌሎች ደረሰ ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም መራለሁ። ኤልያስ አስማሪ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ኤደን ገረመው።
ሰው በራሱን በቪዲዮ እየቀረጸ ወይም በፌስቡክ መልኩን እያሳየ
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል። በትግራይ ክልል መቀሌ ከተማ ኢንዱስትሪ ቀበሌ በተባለ ቦታ በተፈጸመ የአየር ድብደባ 6 ሰዎች መገደላቸውን የአይደር ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ክብሮም ገብረስላሴ ለአሜሪካ ድምጽ ገለጹ። ከማቾቹ መካከል 3ቱ ህጻናት መሆናቸውንም ገልጸው 21 ሰዎች ደግሞ ቆስለዋል ብለዋል። በሌላ በኩል የኢትዮጵያ መንግስት የኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በትላንትናው ዕለት በመቀሌ ከተማ በሚገኘው መስፍን ኢንጂነሪንግ ለሁለተኛ ጊዜ የተፈጸመው የአየር ጥቃት መኖሩን ለአሜሪካ ድምጽ ገልጸው ጥቃቱ የተፈጸመው አሸባሪ ያሉት የህወሓት ቡድን የጦር መሳሪያዎቹን ለመጠገን የሚጠቀምበት ቦታ ስለሆነ ነው ብለዋል። ከባለፈው ሳምንት ጀምሮ በመቀሌ ከተማና አቅራቢያዋ በተፈጸመ የአውሮፕላን ጥቃት እስካሁን በተገኘው መረጃ 12 ሰዎች መሞታቸውንና 55 ሰዎች ደግሞ መቁሰላቸውን ከህክምና ባለሙያዎች የተገኘ መረጃ ያሳያል። የተባበሩት መንግስታት ድርጅት ልዩ ቃል አቀባይ ዩናይትድ ስቴትስና ምዕራባውያን መሪዎች በዚምባብዌ ላይ ከሁለት አስርት ዓመታት በፊት ምርጫ በማጭበርበርና የሰብአዊ መብት ጥሰት ምክንያት የጣሉትን ማዕቀብ እንዲያነሱ ጠየቁ። የመንግስታቱ ድርጅት ልዩ ቃል አቀባይ ኤሌና ዶሃን ማዕቀቡ ምርቶቻቸውን ወደ ውጭ ሀገራት ልከው መነገድ ያልቻሉ ነጋዴዎች ዘንድ ሙስና እንዲስፋፋ አድርጓል ብለዋል። ዚምባብዌ ላይ ማዕቀብ የተጣለው እንደ አውሮፓውያን አቆጣጠር በ2002 ዓ.ም የያኔው ፕሬዝዳንት ሮበርት ሙጋቤ ምርጫ በማጭበርበርና በሰብአዊ አያያዝ በደል ከተከሰሱ በኋላ ሲሆን ፕሬዝዳንት ኤመርሰን ማንጋጓ ሀገሪቱ ከገባችበት የምጣኔ ሀብት አዘቅት ውስጥ እንድትወጣ ማዕቀቡ ሊነሳላት ይገባል ብለዋል። ይሁን እንጂ በዚህ ሳምንት መግቢያ ላይ ዩናይትድ ስቴትስና ብሪታንያ በተለያዩ መግለጫዎቻቸው የዚምባብዌ ምጣኔ ሀብት ቀውስ ውስጥ የገባው በማዕቀቡ ምክንያት ሳይሆን ብልሹ በሆነ አስተዳደር መንግስት የሀገሪቱ ሀብት እንዲባክን እያደረገ በመሆኑና በሙስና ነው ብለዋል። ዩናይትድ ስቴትስ ትላንት ሐሙስ እየገባ ያለውን ክረምት ተከትሎ የሚራቡ በሚሊዮኖች የሚቆጠሩ አፍጋኒስታናውያን ለመርዳት $144 ሚሊዮን የሰብአዊ ድጋፍ ለማድረግ መወሰኗን አስታወቀች። የብሔራዊ ጸጥታ ምክር ቤት ቃል አቀባይ ኤሚሊ ሆርኔ የዩናይትድ ስቴትስ ድጋፍ በቀጥታ 18.4 ሚሊዮን ችግረኛና ስደተኛ አፍጋኒስታናውያንን እንዲሁም ጎረቤት ሀገራትን ለመደገፍ ገለልተኛ ለሆኑ እርዳታ ተቋማት የሚሰጥ ነው ሲሉ በመግለጫቸው አስታውቀዋል። ሆርን አጋሮች ችን መጠለያ፣ የሰብአዊ ድጋፍና መሰረታዊ የጤና እርዳታ፣ ያስቸኳይ ጊዜ ምግብ፣ ውሃ፣ የንጽህና መጠበቂያ እንዲሁም የንጽህና አገልግሎቶችን ለክረምቱ የሚያግዙ እርዳታዎችንና እየጨመረ ለመጣው የሰብአዊ ቀውስ የጤና ድጋፍ እጥረት፣ ድርቅና የተመጣጠነ ምግብ እጥረትን ለማሸነፍ ባስከፊው ክረምት ውስጥ የህይወት አድን ድጋፍ እያደረጉ ነው ብለዋል። ቃል አቀባዩ ይሄ ተጨማሪ ገንዘብ ዩናይትድ ስቴትስ በዚህ በያዝነው በጎርጎሮሳውያኑ 2021 ዓ.ም በአጠቃላይ ለአፍጋኒስታንና ስደተኞቹ የለገሰችውን ገንዘብ $474 ሚሊዮን ያደርሰዋል ብለዋል። ይህም ሀገሪቱ ለሌሎች ሀገራት ካደረገቻቸው ልግስናዎች በሙሉ የላቀው ነው። የተባበሩት መንግስታት ድርጅት በአፍጋኒስታን ላለፉት 4 አስርት ዓመታት የዘለቀው ጦርነት እና የተፈጥሮ አደጋ የተራዘመ የምግብ ቀውስ እንዲፈጠር አድርጓል ብሏል። በዩናይትድ ስቴትስ ከባለፈው ሐምሌ እስከ መስከረም ወር ድረስ በበጋው ወቅት የኮቪድ-19 ወረርሽኝ በመጨመሩ የተነሳ የሸማችና የምርት አቅርቦት ትስስሩን በመጉዳቱ ምጣኔ ሀብቱ በልዩ ሁኔታ መቀነሱን የሀገሪቱ የንግድ ሚኒስቴር ትላንት ሐሙስ አስታወቀ። መስሪያ ቤቱ የዓለም ትልቁ ምጣኔ ሀብት በ3ኛ ሩብ ምዕት ዓመት ከነበረበት 6.7% እድገት ወደ 2% መውረዱን ገልጸው ይህም የኮሮና ቫይረስ ወረርሽኝ ማገገም ከጀመረበት ከጎርጎሮሳውያኑ 2020 አጋማሽ ወዲህ ዝቅ ተኛው ነው ብሏል። አድማጮች ለአርብ ምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
Gabbana.
G-A-B-B-O-N.
ኤደንን ለቀደመው ዜና እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወደ እናንተ የሚቀርብ ልዩ የወጣቶች መርሃ ግብር ነው። አሁን ወደ ቀደመው መሰናዱ እንሻገር። በሚሊዮኖች የሚቆጠሩ ኢትዮጵያውያን የሚያዘወትሯቸው ማህበራዊ መገናኛ አውታሮች ላይ አሁን እየተንሰራፉ የአጥፊነት ተግባራትን እያነሱ የሚወቅሱ ጥቂት አይደሉም። አስተያየት ሰጪዎች የሰዎችን ሕይወት በመልካም ሊቀይር የሚቻለው ግኝት ጥቂት በማይባሉ ወጣቶች ለመዘላለፍ የግለሰቦችን የተቋማትን ስም ለማጉደፍ መጠቀማቸው በጊዜ መፍትሄ ሊበጅለት እንደሚገባ ያነሳሉ። የችግሩ መሰረትና መወሰድ ያለባቸውን መፍትሄዎች ለማወቅ ከማህበራዊ አውታር ተጠቃሚዎች ጋር እና የስነ አእምሮ ሐኪም ጋር ቆይታ አድርገናል። በመቀጠል ይሰማል።
አመሰግናለሁ ሀብታ።
ለአመታት ማህበራዊ መገናኛዎችን ያዘወተረው ሲሳይ አሁን ላይ የተበራከቱ የሚገኙ ልማዶች ምቾት የሰጡት አይመስልም።
የማህበራዊ ሚዲያን በመጠቀም መንፈሳዊ አገልግሎት የሚሰጡ ሰዎች አሉ። የትምህርት አገልግሎት የሚሰጡ ሰዎች አሉ። ገነው ደግሞ የሚታዩት አለባሌ ተግባር የሚፈጽሙ ሰዎች እንደው አንዳንዴ እንደውም ስመለከት የስድብ ውድድር ያለው ሁሉ ስለሚመስል ድረስ እከሌ እንደዚህ ያለች እከሌ እንደዚህ ያለ የተባባለ የስድብ ውድድር እንዴት ነው? ብልግናችን ባለጌዎች ነን ወይ ነው ወይስ አዲስ ነገር እየለመድን ነው ወይ የሚል የሚያስፈራ አኬ ያለው ይመስላል።
ንትርክ፣ ዘለፋ፣ ጩኸት የበዛባቸው ማህደሮች በተከታዮች መጠን አድገው ማየቱ አሳሳቢ መሆኑን ደጋግሞ የሚያነሳው ሲሳይ አንዳንዴ የሚያስተውላቸው አቀራረቦች በግራ መጋባትና አለማመን ውስጥ እንደሚያስገቡት ያወሳል።
አንድ ሰው በራሱን በቪዲዮ እየቀረጸ ወይም በፌስቡክ መልኩን እያሳየ ሰውን መሳደብ ወይም ሃይማኖት ተቋማትን መሳደብ በድፍረት እንደዛ ወጡ ሰው ከተናገረ ያ ሰው እኔ ጭንቅላቱ ላይ ትንሽ ችግር አለ ብዬ ነው የማስበው። ለምን አንዳንዴ የጤነኞች ሳይሆን የሚያማቸው ሰዎች ውድድር፣ የጭንቅላት ችግር ያለባቸው ውድድር ነው ይመስለው። ወከሌ እንደዚህ በጣም ተሳደበ እነንትና ነው እነንትና ደግሞ እነንትናን ሰደቡ።
በመሰል የማህበራዊ ሚዲያ መጥያውዶች ላይ ቅሬታ የሚያቀርበው ዓለም እንዴት ዋለች ብሎ አውታሮችን ቃኘት ቃኘት የሚያደርገውን ሲሳይ ብቻ አይደለም። ዮሐንስ ሞላን የመሰሉ በሺዎች የሚቆጠሩ ተከታዮች ያሏቸው ወርደ ሰፊ ሐሳቦችን የሚያካፍሉ ጦማሪያንም ሳይቀሩ የማህበራዊው አውድማ መበረዝ አሳስቧቸዋል። ቀጥያጣ እሰጥ አገባ ከመንሰራፋቱ ቀደም ባሉት ጊዜያት ማህበራዊ መገናኛዎች ለመልካም የዋሉባቸው አጋጣሚዎች ለዮሐንስ የራቁ ትዝታዎች አይደሉም።
እኔ በራሴ ልምድ ማስታውሰው ምናልባትም በፌስቡክ ታሪክ መሬት ላይ ቀድመው ወርደው ከተሰሩ ስራዎችን ማስታውሰው ደጉ ኢትዮጵያዊ የሚባል አንድ ግሩፕ ተመስርቶ ነበረ። ያ እንደ ማንኛውም ግሩፕ አልቆየም። አለም ደሳሳ የምትባል አረብ ሀገር ሞታ የተገኘች ቆንስላ ደጃፍ ላይ ሞታ የተገኘች እህት ነበረች። በእሷ የተነሳ ለእሷ ገቢ ማሰባሰብ እና አጠቃላይ ችግሩ ላይ ግንዛቤ ለማስጨበጥ የሚል እንቅስቃሴና ሀሳብ ይዞ የተነሳ ነበረ እና እሱ ከተሰራ በኋላ የተለያዩ ፕሮግራሞች ተሰርተዋል። ለምሳሌ እኔ ራሱ ፌስቡክን ተጠቅሜ ካስተባበርኳቸው ጉዳዮች አንዱ ለአማኑኤል ሆስፒታል ቤተ መጽሐፍት ማቋቋም፣ ለቪክቶሪ መስማት የተሳናቸው ህጻናት እንደዚሁ ቤተ መጽሐፍት ለማቋቋም እሱ ቤተ መጽሐፍቱ ነበራቸው መጽሐፍቶችን ለማሟላት እንደዚሁ ፌስቡክን ተጠቅመን አሟልተን ለቤተ መጽሐፍቶቹ እውን ሆነዋል። እንደዚሁ በግሌ በተለያዩ ጊዜ በተለይ በልደት ቀን በየአመቱ እንደዚህ ገንዘብ እየተበሰብኩኝ የምንፈልጋቸው ሰዎች ጋር ሰላምታ መልእክት ልካለው፣ አይዟችኋለን አብረንን የሚል መልእክት ልካለው። ይህ ለራሴ መኖሬን ትርጉም እንዳገኝበት የምጠቀምበት መንገድ ነው።
መሰል መደጋገፎች ከማህበራዊ መገናኛ አውታሮች ጨርሰው ባይጠፉም ብልጭ የሚለው አዎንታዊ ተግባራትን የሚሸፍኑ አውዳሚ ተግባራት መግነናቸውን ግን መካድ አይቻልም። የተለመደውን የሥነ ምግባር አውድ የሚጥሱ የማህበራዊ መገናኛ ተጠቃሚዎች ለምን በረከቱ? ሰዎች አጥፊነት ባላቸው የማህበራዊ መገናኛዎች ላይ ለመሳተፍ ለምን ይመርጣሉ ብለን ላፍታ እንጠይቅ። ከሁለተኛው እንጀምር።
የሰው ልጅ በጎም ጎን አለው ጨለምተኛ የሆነ ምናልባት አጥፊነት ወይም ደግሞ እኩይ የምንለው አይነት የታመቀ ስሜት ይኖራል። ይህንን ብዙ ጊዜ በተግባር ሀሳብ ወይ በስሜት በሚገለጽበት ጊዜ ብዙ ሞዲፋይ የሚደረግበት ቻነል የሚደረግበት ብዙ ሂደቶችን አልፎ ሴንሰስ ተደርጎ ነው አብዛኛው የእርስ በርስ መስተጋብራችን የሚመጣው ማለት ነው። አሁን የማህበራዊ ሚዲያው በጣም ነፃና በቀላሉ አክሰስ የሚደረግ መሆኑ ያንን ተፈጥሯዊ እንትን አወጣው ብለን ልናስብ እንችላለን።
የሰማችኋቸው የስነ አእምሮ ሐኪሙን ዶክተር ዳዊት አሰፋን ነው።
በአንድ አገር በአንድ ቦታ በሆነ ሁኔታ ብቻ የተወሰነ አይመስለኝም። ምናልባት ጥናት ማድረግ ያስፈልጋል፣ ግን ሁሉም ቦታ ያለ ነገር ሆኗል። ኦልሞስት ዓለም አቀፋዊ ይዘት አለው። በየሀገሩ የተለያየ መልክ ይኖረው እንጂ እኛ ሀገርም እዚህ ኢትዮጵያም የሰለጠነ ሀገር የሚባለውም አሜሪካም ይሁን ሌላ የምዕራባውያን ሀገርም ጨምሮ ትልቅ የሆነ ሰዎችን እርስ በርስ ማዋረጃ፣ መሳደቢያ፣ በጣም ቫይለንት የሆነ ወይም ደግሞ እንደው እኩይ የሆነ የምንለው አስቀያሚ አጸያፊ ነገሮች ሁሉ የምናይበት የምንሰማበት መድረክ ሆኗል።
እሳቸው እንደሚሉት በማህበራዊ መገናኛዎች የአጥፊነት ባህሪያትን የሚያሳዩ ግለሰቦችን ከአእምሮ ህመምተኞች ጋር በቀጥታ አገናኝቶ መፈረጅ ተገቢ አይደለም። ዓለማዊ ሁኔታ ሰዎች ራሳቸውን መቆጣጠር የሚችሉበትን ስነ አእምሮዊ ብቃት እየፈተነ እንደሆነ ግን ያምናሉ።
ብዙ ነገር ውጫዊ መሆን፣ ቅጥበታዊ መሆን፣ አሁኑኑ እንድረካ የሚፈልገው ግፊት እያየለ መምጣቱ ወይም ኢሚዲት ግራቲፊኬሽን መፈለግ፣ ወዲያውኑ እርካታን መፈለግ፣ እነዚህ ነገሮች በጣም እየገባም እየሰፉ እና ሚዛናቸው እየከበደ በመምጣቱ ምክንያት በሰላም የምንኖረው የውስጥ የስነ ልቦና ሚዛናችን ያኖረን ሚዛን ያን ነገር እየተሸረሸረ እየቀነሰ መጥቷል። የዚያ ነጸብራቅ ደግሞ ምን ይሆናል? ብዙውን ነገር ስለ ራሳችን ተገቢ የሆነ እውቀት ሳይኖረን ሲቀር የሚያጋጥሙንን ተጽዕኖም ይሁን ምቾት የሚነሱ ስትረስ የሚያመጡ ወይም ደግሞ የስነ ልቦና የተወሰነ ጫና የሚፈጥሩብን ነገሮችን ሲሉ ወደ ውጭ ነው የምናንጸባርቀው። ወደ ውጭ ነው ስለ ሌሎችን በመስደብ፣ ሌሎችን በማንቋሸሽ፣ ሌሎችን ዝቅ በማድረግ ምናምን ለመወጣት ያንን አይነት መንገድ እየመረጥ እንሄዳለን።
መሰል ባህሪያትን የሚያሳዩ ሰዎች በመገናኛ አውታሮች ላይ አሁን ላይ እየበዙ መምጣታቸው ከመላ ተጠቃሚዎች ባህሪና ምላሽ ጋር እንደሚገናኝ የሚሟገተው ጦማሪና የመረጃ ሳይንስ ባለሙያው ዮሐንስ ሞላ ፌስቡክን የመሰሉ የማህበራዊ መገናኛዎችን አሰራር ጠንቅቀው ባለማወቅ ተጠቃሚዎች ከተጠቃሚና ሕይወት ቀያሪ ሀሳቦች ይልቅ አሉታዊ ሀሳቦች እንዲበረክቱ ያደረጉትን የእጅ አዙር አስተዋጽኦ ያብራራል።
የተሰራበት አልጎሪዝም ራሱ የማህበራዊ ድረገጾች አልጎሪዝም ትሬንድ የሚያደርጉ ጽሁፎች፣ እንዲህ አዎንታዊ መልእክት ያላቸው ጽሁፎች፣ ቪዲዮዎች ላይክ ሲደረጉ እንደ ጥሩ ነገር ነው የሚቆጥራቸው። አሁንም ማሽን ለርኒንግ ይባላል። ማሽኑን ሲያስተምሩት ብዙ ላይክ ያገኘውን በሚሊ ሰከንድ ውስጥ ብዙ ላይክ የሚያገኘው ሀሳብ የሚፈለግ ሀሳብ አድርጎ ነው የሚወስደው። ስለዛ የሚፈለግ ስለሚመስለው ነገ ተመሳሳይ ይዘት ያላቸውን በአርቲፊሻል ኢንቴሊጀንስ አያይዞ ይህን ነገር ልትወደው ትችላለህ ብሎ ስለሚያስብ ያመጣልሃል። ትናንት የዋልክበትን ሜዳ ዛሬ ትነግድበታለህ ማለት ነው።
አዳዲስ ግኝቶችን ፈጥነን የመቀበላችን ያክል መልካም አጠቃቀሞች ላይ ለመትጋት አለመቻላችንን የሚያነሳው ዮሐንስ የተለያዩ ማህበራዊና ግለሰባዊ ውጥንቅጦችን በመቀስቀስ የሚወቀሱት አጠቃቀሞች የበረከቱበት ሌላኛው ምክንያት የገቢ ምንጭ የሆኑ መምጣታቸው መሆኑንም ይጠቅሳል። በተለይ ደግሞ በዩቲዩብ ላይ ጦማሪያን ዘንድ
የዩቲዩብ ችግሩ ምንድነው? እንደ ቢዝነስ ሞዴልም ነው። ገንዘብ የተወሰነ ገንዘብ የሚያገኙ ሰዎች አሉ፣ ወይም ደግሞ ገንዘብ ይገኛል የሚለው ነገር በጣም ይገንና ሁሉም ሰው ወደ ዩቲዩብ ይመጣል። ጥሩ ነው መምጣቱ፣ ግን ሲመጣ አላማው ምንድነው? ገንዘብ ማግኘት ከሆነ የሚሸጠውን ነገር ነው የሚፈልገው። ስለዚህ ገንዘብ ለማግኘት ብለው የሚመጡ ሰዎችን የምንስባቸው ዛሬ በምንገዛው ሀሳብ ነው። ገበያ ላይ ቲማቲም የሚሸጥ ከሆነ ነገም ለመነገድ የሚያስቡ ሰዎች ቲማቲም ነው ይዘው የሚመጡት። ድንች የሚሸጥ ከሆነ ድንች ነው ይዘው የሚመጡት። ስለዛ ዛሬ የምንገዛበት የእኛ ባህሪ ነው የነገውን ገበያ የሚወስነው። ዛሬ የምናዳምጣቸው የተመረጡ የተለቀሙ ለክብራችን ለትውልድ እንዲጠቅም በጥንቃቄ ለመሰራት የተሞከሩ ከሆኑ ነገ የሚሰሩትን እኛ እየወሰንን እንሄዳለን።
ዮሐንስ አመክንዮ የተሞላባቸውን ሐሳቦች በማቅረብ ማህበረሰባዊ ርባን ያላቸውን ጣጫዎች ማበርከት የሚችሉ ሰዎች ከማህበራዊ መገናኛዎች መሸሻቸው በዘለፋ የተጠመዱ ግለሰቦች እንዲገኑ እንዲያደረገም ያብራራል።
አንደኛው ነገር የተወሰነ ወቀት ያላቸው ወይ ደግሞ አላፊነት ይስማናል በትምህርት ቤት ደጃፍ አልፈናል ማህበረሰቡ ሳይማር አስተምሮናል ብለው የሚያስቡ ሰዎች እንደምንም ስለሆነም ምንም ግፊያውንም ይችላልት ጠንከር ብለው ቢቆሙ እና አሁን አንድ ጊዜ የምታየው ነገር አለ ትዊተር ላይ ስትሄድ እኔ ትዊተርን ሞስተው እንደ የተሰደዱ ሰዎች አሉበት አካባቢ ነው ከፌስቡክ ተሰደው የሆነ ቦታ የሚቀመጡ ሰዎች ልክ ከአፍሪካ ሀገራት ምሁራን ተሰደው አውሮፓ አሜሪካ ዩኒቨርሲቲዎች የተለያዩ ካምፓኒዎች ውስጥ ይሰራሉና ታያለ በቃ አንድ እንግዳ የመሆን ነገር እዛ ልክ ትዊተር ጋር ስትሄድ ሰላም አለው ስለዛ እነሱ ሰዎች እንደምንም ከትዊተር መለስ ቢሉና ማህበረሰቡ ያለው ፌስቡክ ላይ ስለሆነ አብዛኛው ሰው ስድቡን ምኑን እንችላውት ነው ማለት ደስ አይልም ያለው ነገር እና ቢቀመጡ እነሱ ይጸዳል ሰውም ይደነግጣል ሰው እንዳለ ሲታወቅ ይደነግጣል ሌላውም ሰው ወይም ደግሞ ቅርጽ ለማሳዝ ይሞክራል
በዮሐንስ የቀደመ ሐሳብ የሚስማማው ሲሳይ ማህበራዊ መገናኛዎች ለሀገርና ህዝብ በማይበጁ ሐሳቦች እየተበከሉ መሆኑን ደጋግሞ ያነሳል በተለይ በተለያዩ ሙያ ዘርፎች የበቁ ግለሰቦች ወደ ማህበራዊው አውድማ መቀላቀል ያለባቸው ለመጪው ትውልድ ከመአሰብም እንደሆነ ያስረዳል።
ይህን አጋጣሚ ተጠቅሚ ማስተላልፎ መልእክት ምንድነው? መድረኩን ያዙ ሰዎች ተገቢ ሰዎች አይደሉም። ለህብረተሰባችን አስፈሪ ሆነ አሁን ወደፊት 10 አመት 15 አመት ስታይ የሚመጡት ልጆች በቃ ይሄ ነገር ትክክል እንደሆነ ሰው መሳደብ ሰው መዝለፍ የሆኑ ግሩፕ ሰዎችን መዝለፍ ከሌ ያሉ መሳደብ የክሌ ሃይማኖት የክሌ በጣም ኖር ነው እንደዛ ይባላል።
የችግሩን ግዝፈት የተቃቀሱልን ሐሳብ አጋሪዎቻችን መፍትሄ የሚሉትንም አጋርተዋል። ኃላፊነት የተሞላበት ግለሰባዊ የማህበራዊ መገናኛዎች አጠቃቀም በተደጋጋሚ የተነሳ የመፍትሄ ሐሳብ ነው። የስነ አእምሮ ሐኪሙ ዶክተር ዳዊት አሰፋ ግን ለተሻለ የማህበራዊ መገናኛ ምህዳር ከግለሰብ ጥረት በተጨማሪ ማህበረሰባዊ ርብርቦችም ያስፈልጋሉ ይላሉ።
በወላጆች አስተዳደግም ላይ በትምህርት ቤቶቻችን የማስተማር ስርዓት ላይ በማህበራዊ ህይወት ደግሞ ባሉ የማህበረሰብ ፒላር የምንላቸው የሃይማኖት ወይም ደግሞ የባህል ተቋማት ይኖራሉ። በእነሱ ላይ የሚመሰረት ነገር ነው። እነዚህ ነገሮች እንደገና መፈተሽ ሊያስፈልግ ይችላል። እንደ ማህበረሰብ ሚዛን ጠብቆ ለመኖር የሚደግፉና የሚያግዙ ማህበራዊ እሴቶች አሉ፣ ሃይማኖታዊ እሴቶች አሉ። እነሱ እንዴት ነው እያደረግናቸው ያሉ? እየበደልናቸው ወይ እየሸረሸርናቸው ነው ወይ? የዚህ የግሎባላይዜሽን ግፊት ተጽዕኖ ቀላል አይሆንም። ያም ቢሆን ግን እነዚህን ነገሮች ኢንተልክት የምናደርግበት ወይም ደግሞ የምናሰርጽበት ከልጅነት ጀምሮ በትምህርት ሂደት በእነዚህ ሁሉ ስርዓቶች ውስጥ የምናሰርጽበት ነገር መፈተሽ ማየት ያስፈልጋል። እንደ አጠቃላይ እንደ ግለሰብ አንድ ግለሰብ ሁል ጊዜ ሚዛንን ለመጠበቅ በህይወቱ ውስጥ ያሉ ነገሮችን ሁሉ አመጣጥኖ ለመያዝ መሞከር ያስፈልጋል። የስራ፣ የማህበራዊ ወይም ደግሞ የቤተሰባዊ ህይወት፣ መንፈሳዊ ህይወት እና የአካል ጤና እነዚህ አራት እንደ ደህን እንዳርገን ብናስባቸው እነዚህ ነገሮች የትኛው ላይ ነው? አንድ ሰው አንዱ ላይ ብቻ በጣም ስራ ላይ ብቻ የሚሆን ከሆነም ሌሎችን ሶስት ማዕዘኖች እየቆጣ ነው። በመንፈሳዊ ለምሳሌ በሃይማኖት ደግሞ ሌላውንም የህይወት ማዕዘን እዛ ውስጥ አስገብቶ አመጣጥ ነው ካልሆነ በስተቀር ያስቸግራል።
አድማጮቻችን በተነሳው ሐሳብ ላይ ያሏችሁን አስተያየቶች ብታጋሩን ደስተኞች ነን። ሐሳባችሁን ሳይሰስቱ ላጋሩን ሁሉ በአድማጮች ስም አመሰግናለሁ። አብታሙ ዘዩም ዋሽንግተን ዲሲ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። ቀጣዩ ዘገባ ወደ ደቡብ አፍሪካ ይወስደናል። በጆሃንስበርግ በተለምዶ የተጠለፉ ህንፃዎች ተብለው የሚጠሩት እጅግ ያረጁና አደገኛ የሆኑ እንዲሁም ለንብረቱ ግድ በሌላቸው ግለሰቦች የሚተዳደሩ ህንፃዎች በደቡብ አፍሪካ ትልቅ የሆነውን ከተማ እሴትና ደህንነት አደጋ ላይ ጥለውታል። አንድ አገር በቀል የእርዳታ ድርጅት ግን ታዲያ ታሪካዊ የሆነውን ህንፃ ወደ ነበረበት በመመለስ ለተቸገሩት መጠለያ እንዲሆን ለማድረግ እየጣረ ይገኛል። የአሜሪካ ድምጾቹ ሊንዳ ጊሽታጅና ዛሂር ቃሲም ከስፍራው ያጠናቀሩትን ስመኝሽ ቆየ በመቀጠል ታሰማናለች።
በካሜሮን በሚገኘው በባፎሳም ሆስፒታል ውስጥ ካለድሚያቸው የተወለዱና እንዲሁም ክብደታቸው ከሁለት ኪሎ ግራም በታች የሆኑ ጨቅላ ህጻናት በካሜሮን በተሰራ ወይም ሜድ ኢን ካሜሮን በሚል ማሞቂያ ኢንኩቤተር ውስጥ እንዲቆዩ ይደረጋል። ይሄ ማሞቂያ የጨቅላ ህጻናቱን መሰረታዊ የጤና ሁኔታ ለሐኪሞችና ለወላጆች የሚያመላክት ሲሆን ከዚህ በተጨማሪም በሀገሪቱ ላለው ትልቅ የኃይል መቆራረጥ የሶላር ኃይልን በመጠቀም መፍትሄ ያግኝቷል።
ይሄ ማሞቂያ ብዙ ጥቅሞች አሉት። ህፃናቱን ከሩቅ ሆነንም መቆጣጠር እንችላለን። ይህም እናታቸው ጋር ያልሆኑና ካለድሚያቸው የተወለዱ ህፃናትን ለመከታተል ሲገባ ሲነጣ ይፈጠር የነበረውን ኢንፌክሽን ይቀንሳዋል ማለት ነው። እናቶችም እቤታቸው አሊያም ውጪ ሆነው ልጆቻቸውን መከታተልና እንቅስቃሴያቸውን ማየት ይችላሉ።
ኢዛቤል ታኦሚ ካለድሚያ የተወለደ ጨቅላ ልጅ እናት ስትሆን በሁለት ሳምንታት ጊዜ ውስጥም ልጇ በጥሩ ሁኔታ እንደሚገኝ ትናገራለች።
ልጅን ስወልድ ከሁለት ኪሎ ግራም ያነሰ ነበር። ክብደቱ 1.8 ኪሎ ግራም ሆኖ ነው የተወለደው። የወለድኩበት ማዕከል ወደዚህ ሪፈር ጻፈልኝ። አሁን ልጄ በጥሩ ክብደት ላይ የሚገኝ ሲሆን የቆዳውም ቀለም ተስተካክሏል። አለቃቀሱም ተሻሽሎ እንደ ጤነኛ ልጅ ሆኗል።
በዩኒቨርሲቲ የሚገኘው የፈጠራ ኤጀንሲ የዚህ ተነሳሽነት መስራች ሲሆን እስካሁን ድረስም ለግልና ለመንግስት 18 የሚሆኑ ማሞቂያዎችን መሸጥ ችሏል። የአንዱ ማሞቂያ ዋጋም ከ167,000 ብር በላይ ሲሆን ገዢዎች በብድር መሳሪያውን የሚያገኙበትን መንገድ አመቻችቷል።
Déjà il fonctionne comme tous les pouces classiques, c'est-à-dire que
le devenir mamokia ou incubateur ne me sert pas. Malatin chek la hatanat sikomotubet din sinda sale. Edgetachon yemiyagiz yitmetatale mukot indinorona beelectric indisara adirgenwal. Enyam hone balmaqef deraja yihail aqrbot fitbet indinor selamichil lezam yemihon mette yallo. Kazi betechamari misariyon kitim bota honen kerekat mekotater inchilalen.
የዩኒቨርሲቲው የፈጠራ ኤጀንሲ በአሁኑ ሰዓት በካሜሮን የጤና ሚኒስቴር ጋር በአጋርነት የሚሰራ ሲሆን በቀጣዮቹ 4 ዓመታት ጊዜ ውስጥም 1,000 የሚሆኑ ማሞቂያዎችን ለማምረት ማቀዱን አስታውቋል።
አድማጮቻችን እንዲሁም ተመልካቾቻችን ቀደም ብሎ ለተፈጠረው የቴክኒክ ችግር ይቅርታን ጠይቃለን። ቀደም ብለን ያየነው በካሜሩን ያሉ የፈጠራ ባለሙያዎች ካለድሚያቸው የተወለዱ ጨቅላ ህጻናትን የሚታደግ ለየት ያለ የህጻናት ማሞቂያ ስለመስራታቸው የሚያትተውን ዘገባ ነው። አሁን ቀደም ብዬ ወደ አስተዋወቁትና በስመኝሽ የቆየ ወደሚቀርበው ዘገባ ወስዳችኋለሁ። ዘገባው በጆሃንስበርግ በተለምዶ የተጠለፉ ህንፃዎች ተብለው የሚጠሩ እጅግ ያረጁና አደገኛ የሆኑ ህንፃዎችን ለማህበረሰብ ጥቅም ስለዋሉ ወጣቶች የሚናገር ነው።
ከውጪ ለሚያየው ህንፃው በመፈራረስ ላይ ያለ ይመስላል። በመቶዎች ለሚቆጠሩ ሰዎች ግን ይህ ፍሎረንስ የተሰኘ ህንፃ መኖሪያቸው ነው። በጆሃንስበርግ ከተማ ውስጥ ሂልብሮ በተሰኘ ስፍራ የሚገኘውና በአንድ ወቅት የእናቶች ማዋለጃ ሆስፒታል የነበረው ይህ ህንፃ የተገነባው እንደ አውሮፓውያን አቆጣጠር በ1950ዎቹ ሲሆን በ2000 መጀመሪያ አካባቢ ላይ ደግሞ ወደ የህዝብ መኖሪያ ቤትነት ተቀይሯል። ሆኖም ህንፃውን በባለቤትነት ወስዶ ሲያስተዳድር የነበረው አካል ላለ ፉት 5 አመታት ሐላፊነቱን ባለመወጣቱና ትቶ በመጥፋቱ የሐላፊነት ክፍተት ተፈጠረ። ጁማ ሴቢቹ በህንፃው ሁለተኛ ፎቅ ላይ የሚገኘው ማላይካ የተሰኘ የወላጅ አልባ ህፃናት ማሳደጊያ ተቋም ሐላፊ ናቸው። የአስተዳደር ቸልተኝነት በህንፃው ላይ ያስከተለው መበላሸት እንዲህ ይገልጹታል።
So people around they started just to manage themselves.
በዚህ አካባቢ ያሉ አንዳንድ ሰዎች ራሳቸውን ማስተዳደር ጀመሩ። እዚያ ማዶ ሰዎች በሚጥሉት ጥርጊያ የተፈጠረውን ቆሻሻ ታይዋለሽ? ይሄ ሆኖ ምንም ማስተዳደር ስለሌለ ነው። ሰዎች እዚያ ስፍራ ላይ ቆሻሻ ተጣሉ ብሎ የሚከለክላቸው ስለሌለ በቃ የትም ይጥላሉ።
በደቡብ አፍሪካ የተጠለፉ ህንፃዎች መታየት የጀመሩት ከአፓርታይድ ማብቃት በኋላ የህንፃ ባለቤቶች ንብረታቸውን ጥለው ከሄዱ በኋላ ነው። ወንጀለኞች በቦታው በመተካት ከተከራዮች ገንዘብ ቢቀበሉም ለህንፃውና ለአካባቢው ጥበቃ ምንም አያደርጉም። ይህ ሁኔታ በቤት ችግር ምክንያት እየተባባሰ ሄደ። ከከተማዋ የተገኘው መረጃ እንደሚያመለክተው ከ450,000 በላይ ሰዎች ቤት ፈላጊ ሆነው ተመዝግበዋል። ይህ ማለት በነዚህ በተጠለፉ ህንፃዎች የሚኖሩ ተከራዮች ሌላ አማራጭ የላቸውም። ቱላኒ ኒኮሲ የማህበራዊና ኢኮኖሚያዊ መብቶች ተቋም ተብሎ በሚጠራው መንግስታዊ ያልሆነ የሰብአዊ መብት አቀንቃኝ ተቋም ውስጥ በጥብቅና የሚያገለግሉ ሲሆን ቋሚ ለውጥ ለማምጣት ባለስልጣናት እርምጃ መውሰድ አለባቸው ይላሉ።
To us the solution is for the local authority to get involved.
ለኛ መፍትሄ የሚሆነው የአካባቢው ባለስልጣናት ጣልቃ ገብተው ህንጻውን እንደ ከተማ አስተዳዳሪ ተረክበው ጥበቃ ቢያደርጉለትና ድጎማ ቢያደርጉለት ነው። ምክንያቱም አንድ ማዘጋጃ ቤት ለሰዎች የመኖሪያ ቤት ማቅረብ ኃላፊነት አለበት።
በርግጥ ባለስልጣናት ችግሩን ለመቅረፍ ቃል ይገባሉ። ባለፈው አመት የከተማው አስተዳደር ችግር ያለባቸው ያላቸው ከ1100 በላይ ህንጻዎች ላይ ምርመራ ያካሄደ ቢሆንም ከተጠለፉት ህንጻዎች 16% የሚሆኑት ብቻ ናቸው ችግራቸው መፈታት የቻለው። በህንጻው ላይ ወደሚገኘው ወላጅ አልባ ህጻናት ማሳደጊያ እሽግ ምግቦችን ሊያደርሱ ሄደው እጅግ አሳዛኝ የሆነውን ሁኔታ የተመለከቱ ሁለት የዩኒቨርሲቲ ተማሪዎች ግን ችግሩን በራሳቸው ለመፍታት እንቅስቃሴ ጀምረዋል። ፍሎረንስ የተሰኘውን መኖሪያ ህንጻ ለማጽዳት የተሰባሰቡ የደቡብ አፍሪካ ሰዎች የሚል መጠሪያ ያለው ስብስብ የፈጠሩት እነዚህ ወጣቶች የጋራ መስራች የሆነችው ስኬ በርጌስ ስራውን ለመስራት ምን እንዳነሳሳቸው ትገልጻለች።
If everyone keeps an agreeing on whose responsibility it is
የማን ኃላፊነት መሆን አለበት በሚለው ላይ ብቻ የሚከራከር ከሆነ ስራው መቼም አይሰራም። ቦታው ቆሻሻ ከሆነና ችግር እየፈጠረ ከሆነ እያንዳንዳችን አካፋን ስተን ማጽዳት ነው።
ወጣቶቹ እስካሁን እጅግ በጣም ብዙ ቶኖች የሚመዘን ቆሻሻ ያስወገዱ ሲሆን ጣሪያው እንዳያፈስ ለማድረግና የውሃ ቧንቧዎቹን ለመጠገን እየተንቀሳቀሱ ነው። ከደቡብ አፍሪካ ሰዎች የጋራ መስራቾች አንዱ የሆነው ጆሽ ደ ቪለርስ ግን የነርሱ ስራ ላለው ሁኔታ ዘላቂ መፍትሄ ያመጣል ብለው እንደማይጠብቁ ይናገራል።
እኛ ለማ ቦታው ሁሉ መኖር የሚመች እንዲሆንና ህንጻው ቢያንስ መንግስትም ህንጻውን የሆነ ነገር ማድረግ የሚፈልግ አካል እስኪረከበው መቆየት እንዲችል ማድረግ ነው። ስለዚህ ፍላጎታችን የተጎዳውን ህንጻውን ቋሚ አካላት መጠገን ነው።
ህንጻው እንደቆመ እንዲቆይ ማድረግ በውስጡ ያሉት ተከራዮችን ከቤት አልባነት ይታደጋቸዋል። ሆኖም ግዚያዊ ጽዳትና ጥገናው ፍሎረንስ መኖሪያ ህንጻን ለረጅም ጊዜ ያቆየው እንደሆን ወደፊት የሚታይ ይሆናል።
ስመኝሽ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ከራዲዮ ስርጭታችን በተጨማሪ በቴሌቪዥን መስኮትም ብቅ ብለናል። በማህበራዊ መገናኛዎች ላይ እንገኛለን። አስተያየታችሁ እንድታደርሱን ይሁን። አሁን የዕለቱን ግሩም ሙዚቃ የምንሰማበት ሰዓት ላይ ደርሰናል። ፋንታውን ሸዋንቆጨውን ሰምተን እንመለስ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስና ነው። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። I'm a time it, yes, it's a special, but it's a guy.